ይህ ፍኖተ ህብረት የኢህአፓ ሬዲዮ ነው። ፍኖተ ህብረት የኢህአፓ ድምፅ ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 ኤኤም የሚያስተላልፈውን ዝግጅት አሁን ይጀምራል። ጤና ይስጥልኝ እንደምን ሰነበታችሁ አድማጮቻችን። ዛሬ ሰኔ 20 ቀን 2001 ዓመተ ምህረት ነው። ዝግጅታችንን ከኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በተሰጠ መግለጫ እንጀምራለን። ዜና ይከተላል። ከዜናው በማስከተልም ባለፈው ሳምንት ጀምረን የነበረውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዲሞክራሲያ ቅጽ 34 ቁጥር 7ን ሁለተኛውንና የመጨረሻውን ክፍል እናሰማለን። ከአዲስ አበባ የዘወትር ደንበኛችን የላኩልን መልእክትም አለ። በመጨረሻም የዜና ዘገባ ዝግጅታችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዝግጅታችን። ከኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለኢትዮጵያውያን ሁሉ የተላለፈ መልእክት፣ ሁሉም የፖለቲካ እስረኞች እንዲፈቱ እንታገል። በግንቦት ሰኔ 1997 ዓመተ ምህረት ብዙ መቶ ኢትዮጵያውያን በአረመኔው ወያኔ ሲፈጁ፣ ብዙ ሺዎች ደግሞ ወደ ዲዲሳ፣ ብር ሸለቆ፣ ሸዋሮቢት፣ ዝዋይና ሌሎች እስር ቤቶች ተወስደው እስከዛሬ በመሰቃየት ላይ ናቸው። እነገሌ ታሰሩ ተብሎ በመታወቃቸው ስማቸው እየተጠራ ይፈቱ የሚባልላቸው ያሉ ሲሆን፣ ብዙ ሺዎች ደግሞ ማንነታቸው ባይነሳም ለህዝብና ለሀገር ሲሉ መከራና ፍዳን እየተቀበሉ በመሆናቸው ይፈቱ ብለን እንድንታገልና ልንጮህላቸው ይገባናል። ሰብአዊ መብት ስንል ለተወሰኑት ብቻ በሚል ሊሆን አይችልም። አንዳንድ ራሳቸውን የሰብአዊ መብት ጠበቃ እያሉ ግን እስረኛ ከእስረኛ የሚለዩና በፖለቲካና ሌላ አቋም የተነሳ ልዩነትን የሚፈጥሩና በዚያውም ዝምታን የሚመርጡ አሉ። ይህ መቆም መቀየር ያለበት ነው። የወያኔ አገዛዝ በተለመደ አጓጉል ብልጠቱ በየጊዜው የመጮሃ ርዕስ ሊሰጠን፣ በዚያውም መሰረት ሌላውን እየረሳን በተቀደደልን ቦይ ብቻ መፍሰሱን ማቆም ይኖርብናል። በባዕድ ሀገር ኢትዮጵያውያን ለምሳሌ የታሰሩ ይፈቱ ብለው ሲሰለፉ የተወሰኑ ታዋቂ ወይም የዛሬ ታሳሪዎችን ብቻ ስም በማንሳትና ፎቶ ምስል በማውለብለብ ሲጮሁ በርካታ ጊዜ አይተናል። ለእስር ተዳርገው ለአመታት የሚማቅቁትን እነ አቶ አበራ የማንአብ፣ ደብዛቸው የጠፋው እነ ጸጋዬ ገብረ መድህን፣ ተይዞ የት እንደደረሰ የማይታወቀው ጋዜጠኛ ብርሃኑ እጅጉ፣ አስተማሪ ኢዮብ፣ ሰራተኛ ማህበር መሪ አበባይነ ኩሉ፣ ታጋይ ሻለቃ አዱኛ ወዘተ ከቶም ስማቸው አይነሳም። በከርቸሌ ቃሊቲ የታሰሩት 120 ታዋቂ የፖለቲካ ሰዎችና ጋዜጠኞች ከተፈቱ በኋላ በየማጎሪያው የተጣሉትና መከራ የሚቀበሉት 35000 በላይ እስረኞች ተረስተዋል ቢባል ስህተት አይሆንም። በሀገር ሽማግሌ ጭምብል ጀርባ የወያኔን አገዛዝ ፖለቲካ የሚያራምዱትም ቢሆኑ ስለነዚህ ሲያነሱ ሰምተን አናውቅም። ባይረሱማ ኖሮ በመጪው ምርጫ ለመሳተፍ ደፋ ቀናው ሲታይ በዚያውም የታሰሩት ካልተፈቱ የሚል ቀድመ ሁኔታ ሲቀርብ ለመስማት በቻልን ነበር። የወያኔ አገዛዝ በአዲስ አበባ ሳይቀር በሚስጥር እስር ቤቶች ብዙ ዜጎችን እየገረፈና እያሰቃየ እንዳለ እናውቃለን። አማራ፣ ኦሮሞ ወዘተ እያለ በየቦታው ብዙ ሺህ አግቷል። በጋምቤላ፣ በኦጋዴን ወዘተ ፍጅት ማካሄድ ብቻ ሳይሆን በየእስር ቤቱ ብዙዎቹን ከቶ እያሰቃየ ነው። እነዚህን ሁሉ በማስታወስና በመጥቀስ ይፈቱ ብለን መጮህ መቻል አለብን እንጂ ለተወሰኑት ብቻ ተቆርቋሪ ሆኖ መቀጠሉ ለትዝብት ከመዳረጉ ሌላ የሚወገዝም ይሆናል። ሁሉም የፖለቲካ እስረኞች ይፈቱ። ይህን ጩኸት ለማሰማት ከታሰሩት ጋር በፖለቲካ አቋም መስማማትም የለብንም። ፍትህ ሲጓደልና በሕገ ወጥ መንገድ ማንም ዜጋ ሲያዝና መብቱ ሲረገጥ መቃወም መቻል አለብን። ሁሉም የፖለቲካ እስረኞች ይፈቱ።
ኢትዮጵያ ምድር አንቺ ደም ቆዳና ይስጥሽ ተናገሪ መስክር ያቋውችና መስክር አንቺ ምድር ጩህ ይግደለሽም እኛ ብንሞት እንጂ አንቺን አይገሎሽም እኛ ብንሞት እንጂ አንቺን አይገሎሽም የሀገሬ ምድር አንቺ ደም ቆዳና መስክር ያቋውችና Ethiopia mitra chede kurana mesre paujena
Ahun wede zinaw
Admatochachin endemin sambetachual yih funota hibret yihappa dimtsa naw ፍኖተ ህብረት ያፓድምጽ የዛሬ የሰኔ 20 ቀን 2001 ዓ.ም ተምረት ዝግጅቱን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በመጋበዝ አሁን በቀጥታ ወደ ዜና በቅድሚያ ግን አርዕስተ ዜናዎች። አባ ጳውሎስ ወይም አባ ገብረ መድን የሙሴ ጸላት ታቦትን ለኤግዚቢሽን ሊያቀርቡት ነው። የወያኔው መሪ ለኤሌክትሪክ እጥረት ተጠያቂው የዓለም ባንክ ረጂና ለጋሽ አገሮች ናቸው አለ። በአባይ ወንዝ አጠቃቀም ላይ የተደረገው ውይይት ያለ ውጤት ተበተነ። ማንኛውም የመንግስት ሰራተኛ ከአገር እንዳይወጣ ተከለከለ። ሶማሊያ የአስቸኳይ ጊዜ አዋጅ አወጀች። የድረሱልኝ ድምጽንም አሰማች። አሜሪካ ለሶማሊያ የጦር መሳሪያ ማቀበሏን ገለጸች። ወያኔም ያለ ተባበሩት መንግስታት ድርጅት ሞግዚትነት በይፋ ጦሬን ሶማሊያ ላይ አስገባም አለ። የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን እነሆ። የወያኔ መንፈሳዊ ካድሬ አባ ጳውሎስ ወይም አባ ገብረ መድን በዚህ ሳምንት ውስጥ ቫቲካን ከተማ ከሮማው ጳጳስ ቬንዲክት 16ኛ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ በኢትዮጵያ ውስጥ ባልታወቀ ቦታ የሚገኘው የተከበረና የሚፈራው የአርክ ኦፍ ኮቨናንት ወይም የሙሴ ጸላተ ታቦት ለዓለም ለኤግዚቢሽን መልክ ለማሳየት መወሰናቸውን አስታውቀዋል። ይህን የሙሴ ጸላተ ታቦት እግዚአብሔር ለሙሴ የሰጠው የአስርቱ ቃላት ኦሪትን ያጠቃለለ መሆኑ ሲታወቅ የታሪክና የሃይማኖት ተመራማሪዎች በኢትዮጵያ ውስጥ እንደሚገኝና ባክሱም እንዳለ ይታወቅ እንጂ ማንንም አይቶትም ሆኖ ፎቶ አንስቶትም አያውቅም። አባ ገብረመድን ግን ባይናቸው እንዳዩትና ለዓለም ሕዝብ አድናቆት ክት እንደሚያደርጉ ግልጽ አድርገዋል። የታሪክና የሃይማኖት ሊቃውንት የወያኔ መሪዎችና መንፈሳዊ ካድሬዎች የኢትዮጵያ ኦርቶዶክስ ሃይማኖት ለመቶ ዓመታት በሃይማኖታዊ ስነ ምግባር ያቆዩትን የሃይማኖት አሻራን በኤግዚቢሽንነት ለገንዘብ መሰብሰቢያ አደባባይ ማውጣታቸው የወያኔ መንፈሳዊ ካድሬ የምድሩ ቀርቶ የፈጣሪ ንግድ እንኳን የማይገዛቸው ተራ ነጋዴ ናቸው በማለት የሰላተች ሲሰነዝሩ፣ የፖለቲካ ተመልካቾች ደግሞ ወያኔ የቅሬታ አጽም ተመራማሪዎችን ማስተንከያችን ለማለት ሉሲን በየሙዚየሙ በማዞር በመቶ ሚሊዮን ዶላር የሚቆጠር እንደሰበሰበው ሁሉ አሁንም የሙሴ ጥላትን ለኤግዚቢሽንነት በማቅረብ ገንዘብ ለመሰብሰብ ብቻ ሳይሆን ሊያዞሩና ሊያሳዩ አለም ሊሸጡ እንደሚችል በመገመት መላው የኢትዮጵያ ሕዝብ ለታሪክ ቅርሱና ለሃይማኖት እርሱ በተጠንቀቅ መቆም አለበት ይላሉ። የወያኔው መሪ መለስ ዜናዊ በኢትዮጵያ ውስጥ ላለው መብራትና የኃይል እጥረት ተጠያቂው የዓለም ባንክና ዓለም አቀፍ እርዳታ ሰጪ ናቸው በማለት ወቀሳ ማሰማቱ ታወቀ። የወያኔው መሪ በዚህ ቅጥፈት ገለጸው ኢኮኖሚው 10.1% ማደጉን አይኑን በጨው ታጥቦ የዋሸ ሲሆን የዓለም ባንክና እርዳታ ለጋሽ ገንዘብን ቢሰጡ ኖሮ የበለጠ ኢኮኖሚ እድገት እናስመዘግብ ነበር ብሏል። በኢትዮጵያ ካለፈው የካቲት ጀምሮ መብራት በራሽን የሚታደር ሲሆን በኃይል እጥረት ምክንያት ፋብሪካዎች እየተሰጉና ሰራተኛውም የግዳጅ ራት እንዲወጣ እየተገደደ ባለበት ሰዓት ኢኮኖሚው አደገ፣ ምርታማነትን ጨመረ በማለት የሚነዛው የሐሰት ዲስኩር ራሱን ብቻ የሚያታልል ነው በማለት የኢኮኖሚ ባለሙያዎች ይናገራሉ። የወያኔው መሪ በዚህ የውሸት ገለጻው የቡና ሽያጭ ገቢ 30% መቀነሱን ገልጾ ይህ ሆነው የቡና ላኪ ነጋዴዎች በፈጸሙት አሻጥር ነው ማለት የቡና ላኪ ነጋዴዎችን ንግድ ፈቃድ መሰረዙንና ቡናቸውን ዘርፎ መቸብቸቡን ህጋዊ ለማስመሰል ሞክሯል። መለስ ዜናዊ በዚህ ገለጻው ባለፈው ሚያዝያ ስልጣን በቅቶኛል በሌላ ጊዜ ተካለው ማለት መግለጫ መስጠቱን አጠናክሮ አሁንም ፓርቲው ከመረጠኝም ባይመርጠኝም ለሚቀጥሉት 5 አመታት ስልጣን ላይ የመቆየት ፍላጎት የለኝም በማለት የተለመደው ዘበቱን ገልጾታል። በአባይ ወንዝ አጠቃቀም ላይ ሲደረግ የነበረው ውይይት ያለምንም ተጨባጭ ውጤት እንደሚበተን ለውይይቱና ለንግግሩ ቅርብ የሆኑ ምንጮች ሰሞኑን አስታውቀዋል። ለንግግሩ ውጤት አልባ መሆኑን የግብጽ መንግስት በተጠያቂነት የተቀመጠ ሲሆን የአባይ ተፋሰስ ሀገሮች በ1929 በቅኝ ገዢው እንግሊዝና በግብጽ ቆይቶም በ1959 በግብጽና በሱዳን የአባይ ወንዝ አጠቃቀምን አስመልክቶ የተፈረሙት ውሎች እንዲ የሚሰረዙና ከአባይ ወንዝ በየአመቱ የሚገኘው 5.5 ሚሊዮን ኪዩቢክ ሜትር ውሃ ለግብጽ ብቻ እንዳይሆን በመፈለጉ ነው። የተፋሰሱ ሀገሮች ወያኔ ኬንያ፣ ሱዳን ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ እና ሩዋንዳ በ1959 እና በ1959 ስምምነቶች እንዲሻሩና አዲስ የአባይ ወንዝ አጠቃቀም ስምምነት እንዲኖር የሚፈልጉ መሆናቸውን የተፋሰሱ ሀገሮች በሐምሌ ወር ላይ ከግብጽ ካይሮ ንግግር ስብሰባ እንደሚቀመጡ ቢታወቅም ምንም ውጤት ግን እንደማይጠበቅ ታውቋል። ታንዛኒያ እና ኬንያ፣ ኡጋንዳ ለነጭ አባይ 15% ውሃ የሚያበረክተው ከቪክቶሪያ ሀይቅ የራሳቸውን የልማትና የመስኖ አገልግሎት እንደሚጀምሩ የዛቱ ሲሆን፣ ሌሎቹ ደግሞ ለነጭ አባይ ገባር ወንዞች ላይ ያለምንም ገደብ የመጠቀም መብታቸውን እንደሚያስከብሩ በገሃድ ይግለጹ እንጂ ለአባይ ወንዝ ከፍተኛውን ድርሻ የምታበረክተው ኢትዮጵያ ግን ወያኔ የአባይ ወንዝ አጠቃቀምን ለፖለቲካ ጠቀሜታ በማድረጉና የጠራና ጽኑ አቋም አለመያዙ በተዘዋዋሪ መንገድ ግብጽን እየጠቀመ መሆኑንም ይገልጻሉ። የመለስ ዜናዊ አገዛዝ ማንኛውም የመንግስት ሰራተኛ ለስራ ጉዳይም ቢሆን ከአገር እንዳይወጣ መከልከሉ ታወቀ። ይህ ከአገር የመውጣት ክልከላ በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣኖች ላይ ተፈጻሚነት የሌለው ነው ተብሏል። ከዚህም በተጨማሪ ወደ ውጭ ሀገር ይልኳቸው የነበሩ ተማሪዎችንም ከአገር እንዳይወጡ እቀባ የተደረገ ሲሆን፣ ለመከልከሉና ለእቀባው የተሰጠው ምክንያት የውጭ ምንዛሬ እጥረት መሆኑ ቢነገርም በተለይም ከውጭ ጉዳይ ሚኒስትር ባለስልጣን ሌላ ባለስልጣኖች መከልከሉ ከኩብለላ ጋር የተያያዘ መሆኑም ተነግሯል። የወያኔ አገዛዝ በተለይ የቡና ገበያ ከቀዘቀዘና የቡናና ኪ ነጋዴዎችን ፈቃድ ከነጠቀና በመጋዘን ያናቸውን ቡና ከቸበቸበ ወዲህ የቡና አቅርቦቱን እጅግ ማሳነሱ ታውቋል። የወያኔ አገዛዝ ብዙ የሚደሰኩሩለት የግልገል ግቤ ቁጥር 3 ግድብ በጊዜያዊነት በማለት ሰራተኞችን መቀነስ መጀመሩ ታወቀ። ሰራተኞቹ የተቀነሱት የአውሮፓ ህብረት የኢንቨስትመንት ባንክ በግድብ ግንባታው ሊሰጥ የገመደበውን 1.55 ቢሊዮን ዩሮ በማገዱ መሆኑ ሲታወቅ፣ የኢንቨስትመንት ባንኩ ግድብ በአካባቢና በተፈጥሮ ላይ ሊያስከትል የሚችለውን ጥፋትና ውድመትን በግምት ውስጥ በማስገባት መሆኑ ይነገር እንጂ ሳሊኒ የተባለው የጣሊያን ኮንስትራክሽን ድርጅት ያለምንም ዓለም አቀፍ ጨረታ የግድቡን ስራ እንዲያጠናቅቅ መሰጠቱና ከሳሊኒ ኮንስትራክሽን ድርጅት ጋርም የወያኔ ባለስልጣን ሰራተኞች የጥቅም ግንኙነት መኖሩን በመረጋገጡ መሆኑ ታውቋል። የወያኔ አገዛዝ በዚህ የግዙፍ ግንባታና ኮንትራክት ለሳሊኒ ኮንስትራክሽን በመስጠታቸው በሚሊዮን የሚቆጠር ገንዘብ የወያኔ ባለስልጣኖች ከሳሊኒ እንዳገኙ ታውቋል። የወያኔ አገዛዝ የሀገር ልማት ግንባታን ካደገበት የሙስና ባህል ዝርፊያ ጋር አያይዞ መስራቱ የተለመደ ተግባሩ ነው። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። የወያኔ ሹመኛና የአዲስ አበባ ከንቲባ ተብዬ ኩማ ደመቅሳ ለመለመላቸው አዳዲስ ካድሬዎች የኮንዶሚኒየም ቤት ለመኖሪያ ቤት በነጻ ማደሉ ታወቀ። ለመዘጋጃ ቤት ቅርብ የሆኑ ምንጮች ጨምሮ እንደገለጹት ኩማ ደመቅሳ ካድሬዎቹን በጥቅማጥቅም ለመደለልና ፍጹም ታማኝ ለማድረግ የሰጠው ትዕዛዝ መሆኑን በመግለጽ በቅርቡ ለሚጀመረው አዲስ የሹም ሽረት ታማኞችን ለማፍራት መሆኑም ተገልጿል። ብዙ የአዲስ አበባ ነዋሪዎች ህዝቡ በቤት እጥረት እየተሰቃየና ቤተሰብ ያላቸው መጠለያ ችግር በሚቸገሩበት ሰዓት አዲስ መጤ ካድሬ ቤት በነጻ ማደሉ አገዛዙ ለሆዳደር አገልጋዮች እንጂ ለህዝብ ደንታ እንደሌለው በድጋሚም ያሳየበት ነው ተብሏል። ባልተለመደና ወትሯዊ ባለሆነ መልኩም የአዲስ አበባ ወታደራዊ ጥበቃ እጅግ መጠናከሩ ታወቀ። በተለይም በቤተ መንግስት አካባቢ ዙሪያ ጥበቃ መጠናከሩ ሲታወቅ፣ ለምን ወታደራዊ ጥበቃው እንደተጠናከረ የተገለጸ ነገር የለም። ለወትሮ የውጭ እንግዶች በብዛት ወደ አዲስ አበባ ሲገቡና አገዛዙ ህዝቡን ለማሸበር ራሱ ሆን ብሎ በሚፈጥረው ማስፈራሪያ የከተማው ጥበቃ በወታደራዊ ትእዛዝ ስር እንድትወርቅ ማድረጉ የሚታወቅ ሲሆን፣ አሁን የተወሰደው እርምጃ ግን ለብዙዎቹ ግን አጠያቂ ሆኗል። በርካታ የወያኔ ፖሊስ አባላት ከግምገማ በኋላ በራሳቸው ፈቃድ ስራቸውን እየለቀቁ መሆናቸው ታወቀ። ብዙዎቹ የፖሊስ አባላት ይህንን አገዛዝ ከእንግዲህ ማገልገል አንፈልግም በማለት ከሰራዊቱ ራሳቸውን ሲያገሉ፣ በሺህ የሚቆጠሩም ተመልምለው በወታደራዊ ማሰልጠኛ ውስጥ እየሰለጠኑ መሆናቸውም ታውቋል። የሶማሊያ ፓርላማ አፈ ጉባኤ ሼህ አደን ሙሐመድ ኑር ቅዳሜ ዕለት መቋድሾ ውስጥ ለዜና ሰዎች በሰጡት መግለጫ የሶማሊያ መንግስት በአማጽያን ኃይል እየተዳከመ መሆኑን፣ የሶማሊያ አጎራባች አገሮች ኬንያ፣ ጅቡቲ፣ የመንና የወያኔ አገዛዝ በ24 ሰዓት ጊዜ ውስጥ ጦር እንዲልኩላቸው ተማጽነዋል። አያይዘውም በሶማሊያ የአስቸኳይ ጊዜ አዋጅ መታወጁም ይህም የተደረገው በዓለም ዙሪያ ያሉ አማጽያን የሶማሊያ መንግስት እየወጉ መሆኑን ገልጸው ከፓኪስታን የመጣ የአልካይዳ ተዋጊና ሰና ከተባለ የመቋድሾ ክፍለ ከተማ ጦርነቱን እየመራ ነው ብለዋል። ይሁን እንጂ ውንጀላውን ያቀረቡበት ማስረጃ አላቀረቡም። የሶማሊያ ፕሬዝዳንት የውጭ ተዋጊዎች መንግስታቸውን ለመጣር እየተንቀሳቀሱ ነው በማለት ሐሙስ ዕለት ተመሳሳይ ክስ ማሰማታቸውም ይታወቃል። የኬንያ መንግስት በሶማሊያ ያለው የጸጥታ ሁኔታን ቁጭ ብሎ እንደማይመለከተው ይናገሩ እንጂ በቀጥታ በጦርነቱ ይግባ ወይ ጦርነት ጦር ያውጡ ያብራሩት ነገር የለም። አልሸባብ ግን ማንኛውም የውጭ ኃይልን እንደሚዋጋና ኬንያ ጦሯን ወደ ሶማሊያ ካስገባች በናይሮቢ ያሉ ትላልቅ ህንጻዎችን እንደረምሳለን ሲሉም ዝተዋል። አያይዘውም ወደ ሶማሊያ ጦር የሚልኩ ሁሉ በተለይም በኬንያና ወያኔ ወታደሮቻቸውን በሬሳ ሳጥን ለመቀበል መዘጋጀትም አለባቸው በማለት ተናግረዋል። የወያኔ አገዛዝም የሶማሊያ ፓርላማ አፈ ጉባኤ ለቀረቡት ጥሪ ቅዳሜ ማምሻው ላይ የወያኔ ቃል አቀባይ በበረከት ስምኦን በኩል መልስ የሰጠ ሲሆን የሶማሊያ መንግስት ጥሪን ውድቅ በማድረግ ዓለም አቀፍ የሶማሊያ መንግስትን መደገፍ እንዳለበትና የተልእኮ የሶማሊያ ጎረቤቶች ብቻ አይደለም በማለት ዓለም አቀፍ ጥረትን ጠይቋል። ይሁን እንጂ የወያኔ ወታደሮች በሶማሊያ ውስጥ መታየታቸው የታወቀ ሲሆን ቅዳሜ ምትም ከባልፌን ከተማ አካባቢ በ5 ኪሎ ሜትር ርቀት ላይ መስፈራቸውም ታውቋል። አድማጮቻችን ለዛሬ ተዘጋጀነው ዜና በዚሁ አበቃ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርሷደሩ በርግጥም ከሌሎች ለውጥ ፈላጊ ሀገር ወዳድ የህብረተሰብ ክፍሎች ጋር በመሆን መሬት ዳራሹ በሚለው መፈክር ስር ባደረገው ጠንካራ ትግል ርቦ አስራት ክፈለኝ፣ አጥሬን ጠረልኝ፣ ለልጄ ሰርግ ቅቤ ጤፍ ጫንልኝ የሚለውን አስቀርቷል። ምንም እንኳን በትግሉ የጭሰኝነት ስርዓቱን እንዲያከተም ቢያደርግም እንዲሆን በታገለለት ዴሞክራሲያዊ የህዝቡ ስርዓት ባለመተካቱ ወታደራዊው ደርግ የራሱን አምባገነን ስርዓት በቦታው በመሰየም ነበር ሁኔታው የቀጠለው። በሰራተኛው መንግስት ስም ራሱን የሰየመ ወታደራዊ ፍጹም አምባገነን ስርዓት ስለነበር መሬት ሆነ ቤት፣ በአገሪቱ ያሉ ትላልቅ የሆኑ ትናንሽ ኢንዱስትሪዎች፣ ኩባንያዎች ሳይቀሩ በቁጥጥሩ በአገዛዙ ቁጥጥር ስር አድርጎ ነው ደርግ ኢሰፓ ዘመኑን የጨረሰው። ይህም በኢትዮጵያ አርሶ አደሩ የሚታረሰው መሬት ከንጉሳዊውና መሳፍንቱ ቁጥጥር ወጥቶ በርስትነት ያለው ሳይቀር እንዳለ በወታደራዊው አስተዳደር ስር ገብቶ ነበር ማለት ነው። ስለዚህም አሁንም በደርግ ዘመን መሬት ዳራሹ በታገሉለትና ከፍተኛ መስዋዕትነት በከፈሉለት የማህበረሰብ ክፍሎች ተግባራዊ አልሆነም። መሬት ያገዛዙ በጨቋኞች ቁጥጥር ስር ነበርና፣ ስለሆነም አርሶ አደሩ በመሬቱ ላይ አዛዥ ናዛዥ የሚሆንበት መብቱን የሚያስከብርበት ማህበር ማቋቋም አይችልም ነበር። ዴሞክራሲና ድርግ ባላንጣዎች በመሆናቸው ፍላጎቱንና ምኞቱን በነጻ የሚገልጽበት ሁኔታ አልነበረውም። በአንጻሩ በግድ ለፖለቲካ ቁጥጥሩ በሚያመቸው መልክ ነጻነት በሌላቸው
بجبرنا ليوليوسم يتلتف باتشو يهبرت الشاب ميبالو مهبرات اندي الدراج تدرقو تكاف الدونو يتبزبزو بالنزي يدرق استدادر مساري بهونو مهبرات عماكا انت يسنقي يتيازه لطور الناس يقاز لطور الناس يعلون عمواتوس يعواتام يدرق زمن اصال لفعل كابتون تريتون بتشاسي هون لجونم قبروال سنتو قبرين ناي قبري لجن درق قفا بيتو يكترو كمالت ديلا درق منم ينروم الشاشال هون اي منفسر كاتا سايستونو ودمك عبرو يوردو بدرق سوشاليزم تبييه لسمو مريت لقبري وتستي بالنجي عرصو بميامرتو راسون انقوانات اقبوبو يميادر بات وليتا بالمنورو لترقاقامي يطور النزمة شاتري كهيوتو اسكتريتو بما قبرو بكفتن يا رهاب بترقاقامي تقولتوال رقفوال يهننم يعلم هز بسايكار يعوكو يمزقبو قدينو يا سرطين سبا سدست سوا سوات مليونو تشرقفو بطن رهاب ياستاو سوال باتشرو بدر قم زمن عرصوات درو بميارسو مريت لاي يني يميلو مالتم يمشت يملوت مبتن بنساسة درايشتو مبتن يمياس كبربت منم عينت مهبر على نبرهم ما قواقوامم عيشلم نبر بمليونوش يميكو الترو يا قراتشين قبري بلتوت اقبو مادرن نسو يمت الطهاننا يكمن ناقل قلوتن لرجو تشو تمرتبيتن كليلا وقونو قار يمياقنا نيو منقرنا ترانسبورتن بعد تقالاي مبتن وزت يتمنى ساقين كرتوسي سك اي مواجهتهم لكاد يمايشل حقناو دمانجستو اي دماري ما قزا الزمن يلاباد درو هونيتام كارسوات درو يتلي يالنا برم اندياوم درق بسراتن يوسم يمي ترى بارتين اي سفان اقواكو موسيا لقد تبت كرمه ببال ما قانن اي هونم አሁን የሰርቷ ደሩ ፓርቲ ስለተቋቋመ ሰራተኛው በሐቀኛው መሪያችን ኮሎኔል መንግስቱ ኃይለማርያም መሪነት ድሉን ተቀዳጅቷል የሚል ዘፈን ነበር ጧት ማታ የሚቀነቀንለት ስለዚህ ነፃ ማህበር ለመብት መታገል የራሱን መሪዎች በነፃ መምረጥ ወዘተ መጠየቅ ቀርቶ ማሰብም አይፈቀድለትም ነበር የሙያ ማህበሩን ተቀምቷል መሪዎቹም በግድ የተገደሉትን እነ ማርቆስ አጎስና ሌሎችንም ያስተውሷል አጥቷል በየሚሰራበት ኢንዱስትሪ ሆነ ተቋም ወይም የመንግስት ርሻ ምን እንደሚናገር ሳይሆን የት እንደሚውል ከማን ጋር እንደሚውል ጭምር የካድሬ ዘብ ቆሞለት ፍዳውን ሲያይቆይቷል ለክ እንዳርሱ አደረሩ ለጦርነት ተማግዷል ጉልበቱንና ሀብቱን ብሎም ልጁን ሳይቀር ገብሯል ኑሮዋሽ ቆለቆለንጂ አላደገም መብቱ የበለጠ ተረገጠ እንጂ አልተሻሻለም የቀሽብርና ያፈና ሰለባም ሆኖ አልቋል ዛሬ ወዳለንበት የወያኔ የመከራ አገዛዝ ስንመጣ ያርሶ አደሩም ሆነ የላባደሩ ሁኔታ አሁንም እንደቀደሙት ሁሉ ከመጥበሻ ወደ እሳቱ መሆኑ አልቀረለትም ቀደም በደርግ መንግስት በግዳጅ የርሻ ማህበር መፍጠሩ ቀርቶለታል ለላባደሩ በስሙ ለመግዛት በደርግ የተመሰረተለት ኢሰፓክትማል ለህዝብ ሁሉ በቦታው በወያኔ ህገ መንግስት ተብዬ የተደነገገ የጎሳ አጥር ተበጅቷል በተግባርም ኢትዮጵያ ላባደሮች በአገር አቀፍ ደረጃ ራሳቸውን አዋቅረው ኢሰማኮን አደራጅተው የሰራተኛውን ጥቅም ለማስከበር ያደረጉትን ሙከራ መሪዎቹን በማዋከብ በመወንጀልና በማሰር ብሎም አገር ጥለው እንዲሰደዱ በማድረግ የድርጅቱንም ንብረት በመዝረፍ በፖለቲካ ድርጅቶች ላይ እንደሚያደርገው ሁሉ የጠባብ አገዛዙ ስርዓትና ደረጃጀትን ተቀብሎ ሰራተኛውን በዚያ ሀዲድ ላይ ብቻ እንዲጓዝ ለተቀን የሚሰራ ቡችላ ተለጣፊ ድርጅት ማህበር ተብዬ አቋቁሟል ደርግ ያለ መሸፋፈን በኢትዮጵያ ምድር እሱስ ካለ ከራሱ ፖለቲካዎች የሚያራምዱትን የፖለቲካም ሆነ የህዝብ ድርጅቶችን እንደማያስተናግድ ግልጽ አድርጎ እንደነበር ሲታወስ ወያኔ ህገ መንግስቴ ነው በሚለው ሳይቀርና በይፋም በሚሰጠው ዲስኩር በነፃ መደራጀትን ዴሞክራሲያዊ መብት በሀገሪቱ መኖር ጧት ማታ እየለፈፈ በተጨባጭ ግን አምባገነናዊነቱን መቀጠሉ በህዝብ የታወቀና የተጋለጠ ነው የወያኔ ዲሞክራሲ ቀፎና ባዶ መሆኑን በተጨባጭ ለስንት ቀናት በፀሐይና በዝናብ በሙቀትና በቁር በረሃብ ጭምር ለመብታቸው በመስቀል አደባባይ ሲቆሉ ከርመው ያለምንም ውጤት ተበትነው የቀሩትን ላባደሮች ሰራተኞች እንደ ምሳሌ ያስታውሷል። የወያኔ አስተዳደር የሚያደርስባቸውን በደል ለማስረዳት ከጎጃም አካባቢውን አርሶ አደሮች ወክለው አዲስ አበባ የመጡትንም ምን አይነት ፍዳ እንዳዩና ጉዳያቸው መልስ ሳያገኝ መደምደሙንም ልብ ይሏል። አገሪቱን ብሎም ኩባንያዎችንና ኢንዱስትሪዎችን ሙሉ ለሙሉ በፖለቲካው ስራ አድርጎ የሚያስተዳድረው ወያኔ የላባደሩን ደሞዝ ዝቅተኛነቱን እንኳ ትተን ለስንት ወራት ደሞዝ ሳይከፈለው በችግር እንደሚቆላ በቅርብ የድሬዳዋ ማድር ባቡር ሰራተኞች በግልጽ አደባባይ ያወጡት ጉዳይ ነው። ይህ ደግሞ የዋጋ ንረት በስንት እጥፍ አድጎ ባለበት ሁኔታ መሆኑንም ያስተውሏል። የወያኔ አገዛዝ በመዋቅር ማስተካከያ ስም በዘጋቸው በሸጣቸው ገልብጦ ራሱ በገዛቸው ማለት ነው ፋብሪካዎችና ኩባንያዎች ውስጥ ይሰሩ የነበሩትን ላባደሮች ሰራተኞች በርካታዎቹን ያለምንም ዋስትና ሜዳ ላይ ጥሏቸዋል። የተቀሩትንም ለጠባብ ፖለቲካው መጠቀሚያ በማድረግ በውዟቸዋል ወይም ተክቷቸዋል። አሁን በዚህ ወቅት ስራን ለመቆጣጠርና ለማሳደግ በሚል ሽፋን መሰረታዊ የስራ ሂደት ለውጥ በሚል አዲስ ህግ አውጥቶ ለሱ ታማኝ ያልሆኑትን ሰራተኞች እየመለጠረ ነው። በሀገራችን ያለው የኑሮ ውድነት ይህ ነው ተብሎ መነገር ከሚያስቸግርበት ደረጃ ላይ ደርሷል። የስራ አጡ ቁጥር እየጨመረ ነው። የላባደሩ ክፍያ ካለው የእቃና የአገልግሎት ዋጋ ጋር ሲነጻጸር እድገቱ አፍን ሞልቶ ወደታች ወደ ቁልቁል ነው ማለት ይቻላል። በዚህ ላይ ለአገዛዝ ፖለቲካው የማይመቹትን በየጊዜው ግምገማ እያለ ይመነጥራል። አርሶ አደሩማ ሁሌም በገሌ እንደሚባለው ነው። ወያኔ ስልጣኑን ከተቆጣጠረ ከግንቦት 83 ዓመተ ምህረት ጀምሮ ስንት ህዝብ በረሃብ እንደረገፈ ዛሬም ስንት ሚሊዮኑ በርዳታ እንደሚኖር ባለም አቀፍ የምግብ ድርጅት ሳይቀር ጧት ማታ የሚሰማ ሮሮ እንደሆነ አለ። የደርግ ተቃዋሚ ሆኖ በሚንቀሳቀስበት ወቅት ያነገበው ሀፍረተ ቢስነቱና ለህዝብ ግድለሽነት ጠባዩ አገርሽቶበት የሀገሪቱን ህዝብ አጥግቦ ማሳደር ያለም አቀፉ ህብረተሰብ ግዴታ ይመስል የወያኔ አገዛዝ 14 ሚሊዮን ህዝብ ለረሃብ ተጋልጧልና በጊዜ እርዳታውን ካላደረሳችሁ ለሚደርሰው የህዝብ መርገፍ ተጠያቂ አይደለሁም፣ እነሆ በጊዜ እንድታቀርቡ ነግሬያለሁ ዋ ሲልም አድምጠናል። እነ መለስ አዲስ አበባን ተቆጣጥረው ራሳቸውን በስልጣኑ መንበር ባስቀመጡ ሰሞን በቀን 3 ጊዜ እናበላዋለን ብለው እንዳልተመጻደቁ ሁሉ ዛሬ እንዲህ ያለ አይን ያወጣ ልመናት ያካሄዱ አለማፈራቸው ነው የሚያስገርመው የሚያስደምመው። አርሶ አደሩና ላባደሩ በትንሹ ከዛሬ 40 ዓመት በፊት የት ነበሩ? አሁንስ ምን ላይ ናቸው? ያገዛዞቹ መቀየር መሰረታዊ ለውጥን አስከትሎላቸዋል ወይስ አዲስ ንጉስ እንጂ ለውጥ መቼ መጣ የተባለውን በቅንነት ለመቀበል እንገደዳለን ስንል መልሱ ግልጽ ነው። የወያኔ አገዛዝ ጸረ ህዝብ ጸረ ዲሞክራሲ ሆኖ ይገኛል። ትናንት የለውጥ ትግልን የወለደው አስከፊ ሁኔታ ዛሬም አለ። ይባስ ብሎ የአገር ህልውና ራሱ በአደጋ ላይ ወድቋል። መሰረታዊ ነገሮችን አስቀምጠን እናጠቃል። በምንም አይነት መልኩ ብናየው የኢትዮጵያ ህብረተሰብ ዋና ኃይል የሆኑትን አርሶ አደሩንና ላባደሩን የስልጣን ምንጭ የስልጣን ባለቤት ያደረገ ስርዓት በሌለበት ያለምንም የመንግስት ተጽዕኖ በነጻ መደራጀት በማይችሉበት በአገራቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ውስጥ በተግባር ያለምንም ተጽዕኖ በማይሳተፉበት የሚተዳደሩበትን ህገ መንግስት በመቅረጽና ይሁንታን ሰጥተው ባላቆሙት ስርዓት በሚገዙበት በሚተዳደሩበት በገዛ አገራቸው ኬላ ሳይበጅባቸው በነጻ ከምስራብ እስከ ምዕራብ ከሰሜን እስከ ደቡብ እንደልባቸው መንቀሳቀስ ሰርተው ነግደው ሸምተው መኖር በማይችሉበት ወዘተ ሁኔታ ይህ አገዛዝ የአስተዳደር ለውጥን አምጥቷል ብሎ መናገር በህዝብ ላይ መቀለድ ነው። ዛሬም በወያኔ ነጻነትና ዴሞክራሲ እንደተነፈጉ ናቸው። የተሰየመባቸው እንጂ በትክክለኛና በነጻ ምርጫ ያስቀመጡት መንግስትም የላቸውም። በአገራቸው በየትኛውም ቦታ ያለምንም ተጽዕኖ እንደ ልባቸው የሚኖርበት ሁኔታ የለም። በተገኘው መልክም አጋጣሚና በልዩ ልዩ የትግል ሁኔታዎች ሁሉ በመጠቀም ድምፃቸውን ቢያሰሙም ምርጫቸውን ቢገልጹም ድምፅ ተቀምተው ተፈጁ ታሰሩ እንጂ ያተረፉት ለውጥ ከቶም የለም። ለዚህም ነው የወያኔ ኢህአዴግ አምባገነን ስርዓት አክትሞ ለየካቲት አብዮት ጭምር መንስኤ የሆኑት ችግሮች ይወገዱ፣ የህዝብ ፍላጎቶችም ይሟሉ ዘንድ ትግሉን በተቀናጀ መልክ ከማጧጧፍ ሌላ መፍትሄ የለም። አርሶ አደሩና ለባደሩ በተቀናጀ መልክ ትግሉን እንዲገፉ አቅም አግኝተው ለውጤት እንዲበቁ ባመቸው መንገድ ሁሉ እንዲደራጁ መጣር ተገቢ ነው። የወያኔ ዘመን እንዳለፉት ሁለት ስርዓቶች ሁሉ በህዝቡ በተባበረ ትግል የሚወድቅ ነው። በመሆኑም በአርሶ አደሩና ለባደሩ ውስጥ የሚካሄደው የቅስቀሳና ድርጅታዊ ስራ ተጠናክሮ መቀጠል ይኖርበታል። ይህ ሲሆን ነው ደግሞ እውነተኛ የህዝብ ክንድ አበረ፣ የህዝብ ጉልበት ፈረጠመ ማለት የሚቻለው። በአገራችን 80% የሚሆነው ይህ የህብረተሰብ ክፍል በሁሉም መስክ የለውጡ ዋና ጉልበት ሆኖ መካተት ይኖርበታል። የዚህን ጣምራ ኃይል ጥቅምና ፍላጎት ያላካተተ ለውጥ መሰረታዊ ለውጥ ነው ለማለት ከቶም አይቻልም። ያባ ከመነሻውም የዛሬ 37 ዓመት በፊት ያስቀመጠው ይህ አርሶ አደሩንና ላባደሩን ማለትም ብዙሃኑን ሰርቶ አደር የስልጣን ምንጭና የስልጣን ባለቤት የማድረግ ዓላማ ዛሬም ዓላማው ነው። ለዚህም የሚጠይቀውን መስዋዕትነት ለመክፈል ዛሬም በቆራጥነት መታገሉን ቀጥሏል። የብዙሃኑ የስልጣን ባለቤትነት በትግላችን እውን ይሆናል።
አውሬው በመቃብር የሚመሰል አፉን ከፍቶ ወዲያ ቆሟል። በወዲህ ማዶ መከላከያ አልባዋ ኢትዮጵያም ቆማለች። ከ70 ሚሊዮን ህዝብ አንድ ቀን እምሽክ ብሎ ቢያልቅ የዘወትር ጸሎት የሆነው ተውሳኮ ወያኔ የሚያቆሰው ጠፍቶ ያችንን ክርተ ብዙ ኢትዮጵያን እየለወጣት ይገኛል። ትግራይ የኢትዮጵያ አካልነቷ ቀርቶ ኢትዮጵያ የትግራይ ነጻ አውጪ ጥገት ሆናለች። ጠብቷት አያቆሙም፣ አርደው ይጥሏታል። የዛሬዋን ጽፌ ከሀገር ሰድጃለሁ፣ ሰላም ለእናንተ ይሁን ይላሉ ጸሐፊዋ። የዘመናት ታሪክ ጠላቶቻችን እኩይ ምግባር ለማስፈጸም በግላጭ የተገኘው ተምች ጸረ ኢትዮጵያ ቡድን ብሶበታል። ህዝቤን እሪ በከንቱ አድርጎታል። ዛሬ ሱፍ ለብሶ ከረባት አድርጎ በጠን ይጠብ ማለት አዲስ አበባ ውስጥ የተለመደ ሆኗል። እናቶቻችን እንደገና ወደ ኋላ ተንደርድረው በቆሎ በድንጋይ መፍጨት ጀምረዋል። ጸረ ብርሃን ወያኔ መብራቱን ሶኬት ነቅሎ በሳምንት አንድ ቀን ብቻ አድርጎታል። ወራሪዎቹ ያላባታቸው በወረሱት በሰሩት በነጻ ባገኙት የተንጣለለ ቪላ የፓሪስ አይነት ኑሮ ተያይዘውታል። ሲጠየቁ ባለስልጣኖቹ ድሮስ አዲስ አበባ መች መብራት ነበራት ይላሉ። ያው ይሉንታና ወያኔ ዘይትና ውሃ ሆናቸውና ብሶታችን ያበሰብን የግንዛቤ ጥረት ነው ወገኖቼ። ወያኔን እንደ ሰው መቁጠራችንና እንደ ሰው ልንታገለው መሞከራችን፣ ወያኔን የኢትዮጵያ ልጅ አድርገን መቁጠራችን፣ ወያኔን እንደ ሰው ቀፎ ጭንቅላቱን አይተን አንጎል እንዳለው መገመታችን፣ ይህ ሁሉ ወያኔ እድሜ ሰጥቶታል። ኢትዮጵያ የ3000 ዘመን ስር ስላላት እንጂ ኢትዮጵያ እነ ቅድስተ ማርያም ቃል ኪዳን የተሰጣት ነች እንጂ ኢትዮጵያ ነብዩ መሐመድ በበጎ ያወሷት ነች እንጂ ኢትዮጵያና አቡነ ተክለ ሃይማኖት ሀገር መሆኗ በጀ እንጂ 18 ዓመት ተምቾች በልተው በጨረሷት። ወያኔ እንዳጋጣሚ አሜሪካንን 18 ወር ቢያስተዳድር አሜሪካ ዛሬ ምድረ በዳ ትሆናለች። ላይች ላይ ሰጥም ሆነና አንዳንዴ የወያኔን የከረፋ ስርዓት ለመግለጽ ቃላት ይጠፋኛል ወገኖቼ። እኔ እስከ ውስጣችሁ አውቃችኋለሁ። በአንድ የተባበረ ጥፊ ከመዘገጽ የሚጠፉ ቀፋፊ አቦሪዎች ናቸው። ፋሽዝም በሀገር ሲንሰራፋ አስፋልት የሚሰራው በአውራ ጎዳናው እየተመላለሰ የህዝብን ደም ለመመጠጣት እንዲያመቸው እንጂ ወያኔ ሀገሩን ስለወደደ ለህዝቡ ስላሰበም አይደለም። ከኢትዮጵያ ሀብታም የኛ የትግራይ ኩባንያ ነው ኤፈርት ሲል በቪኦኤ ሰባት ነጋ ሲዋሽ ነጋን አድምጣችሁ የለ? አዎ እነሱን የተናገረው። እነሱ አንደኛ ሀብታም እስኪሆኑ 2 ሚሊዮን ህዝብ ይርስ ጨርሰዋል። እነሱ አንደኛ እስኪሚሉሉ 2 ሚሊዮን ያህል ህዝብ በረሃብ ጨርሰዋል። ቡባስ ንድፈዋል በሳምባ ብቻ አስመጥተው የባዳኖችን የመዳኔት ርዳታ ከሀገር አውጥቶ ስለቸረቸሩ ነው አንደኛ የሆኑት። ዮያኔ ሀብት የኔና የናንተ ወገኖች በታንኳ የተጠላቀመ ደም ነው። ደም በደም እስኪታጠብ ድረስ እነሱ ይብሉን እኛም እንበላ። ወደ ቁም ነገር ይልግባ። ወያኔን ብቻ አይደለም ተቋም የተባለውም በይፋ በህቡም የሚንቀሳቀሰው ኮያኔ ባሻገር የደም ዳበጁ እንዳለ ማወቅ አለበት ላለው በጃለው የሰማታዎቻችን የደም ክፍያ አለመበላቱን የሚያረጋግጥ ያወጣውን ህግ አክብረ በብዙሃኑ ተገዝተ ስትገኝ ብቻ ነው። አብሮ ታስሮ ተቧድሮ መከፋፈል ሲፈቱ ጋገር ወጥቶ ዳላስ ኤርፖርት ላይ መበታተን በቅንጅት መሪዎች ያየነውን እኔ ያልኩት ካልሆነ ይሃፓ ይጥፋ ብለው ጉባኤ ረግጦ ይወጡ ጠፎችን የሰማታደም እንደሳማ ህሊናቸው ሲቆጠቁት ይከርማል። ትግሉ ይቀጥላል። የኢትዮጵያ ወላድ በድባብ ትይድ እንጂ ዛሬ ጭብጥ ለማስያዝ የፈለኩት ባለፈው ሁለት ሳምንት በቪኦኤ ያማርኛ መርሃ ግብር ሁለት እንግዶች እንደዱብዳ አቅርበውልናል። ሀገር ቤትን በሚገባ ተደምጧል። ቮይስ ኦፍ አሜሪካ ከተመሰረተ ጀምሮ በኢትዮጵያ ትግል ታሪክ ካድዋ ተጋድሎ ከማይጨው አርበኞች የነጻነት ትግል ቀጥሎ የሚወሳው የኢሃፓ የጽናት ትግል የአርበኝነት የአገር ወዳድነት የኢትዮጵያዊነት የህብረ ብሔራዊነት በአገር ዓለም ሞዳሞድነት የሚወሱ ሆኖ ሳለ ቪኦኤ እነ ክደቱ አያሌውን በመድረካቸው ሲያስጨፍሩ እነ ስዬን አቦሪ አፍ ሲያስከፍቱ ከአራት ዓመት በፊት በድንገት ለሞቱ የሳሙኤል አለማየሁ ዜናን ደሞዝ ከፈያቸው ስለ ኢሃፓ ሊነገር አይፈልግምና አልተደመጠም። 3 ሰዓት ልደቱ በወያኔ ታገደ ተብሎ ከጣራ በላይ ሲያስጨው 18 ዓመት ትግራይ ጉድጓድ ውስጥ የታሰሩ የሃፓ አመራሮች ከነጸጋዬ ደብተራው እስከናበራሽ በርታ ሌሎችንም ትንፍሽ ብለው አቁም። የሃፓ አክራሪ ኢትዮጵያዊነት በባለቤቶቹ አይፈለግምና ከሁለት ሳምንት በፊት መቼስ የሃፓ ቃለ ምልልስ አድርጉ ብሎ የቪኦኤን በር ባንኳኳም ለስሟ መጠሪያ ቁና ሰፋች እንዲሉ ከተከበሩበት ቤት የቅሌት ጎዳናን የመረጡ የድሮ ጓዶቻችን የዛሬ ቡዶቻችን በቀደዱት ቦይ የፈሰሰው ስሜት ምን እንደሚመስል አዲስ አበባ የቀረምኩትን ለመተንፈስ ፈልጌ ነው ከላይ የተንደረደርኩት። ስሜን ባልነግራችሁም ግልጽ ነው የሃፓ ተራባል ነኝ ይላሉ ጣፊዋ ወይዘሮ። የሚሰራው ለኢንተርናሽናል ድርጅት ስለሆነ በፈለኩበት ጊዜና ቦታ መውጣት መግባት ስለምችል የሃፓ አራተኛ ጠቅላላ ጉባኤንና የዛሬ 19 ወር የተካሄደውን ልዩ ጉባኤ በአይኔ አይቼዋለሁ። ብዙ ዝርዝር ውስጥ ባልገባም በአራተኛ ጉባኤ በ98 በተካሄደው ከአጀንዳው አንዱ የትግል ስልትን በተመለከተ ነበር። ከዛ በፊት በኢሃፓ ውስጥ አመራር ከነበሩት ጥቂቶቹ ሀገር ፈርመን ገብተን በሰላምን ሞክር የሚል አቅርቦ በአብዛኛው ድምጽ ወድቆ እንደነበር ይታወቃል። ግና በጉባኤ እንደገና ስሟን ቀይራ በቃለች። እቺ ጥያቄ ሀገር ቤት ቻይናዎችን የተመለከቱ አንድ እናት አቤት ጣሊያን የጣሊያን ማት ሲሉ አንድ እናት ልጅ ምን አለች? አይማየ ቻይናዎች ናቸው እነኚህ ስትል ባክሽ ልጅ ነጭ አይኗን አስጠብባ በትመጣም ያው ነጭ ነው እንዳሉት ነገር ያቺ አቢዳቪት ፈርመን እንግባ ስሟን ቀይራ በሰላም ትግል በሚል ዞር ብላ መጣ ጉባኤውን አውካ ውላ በመጨረሻ በ96-4 ውድቅ መሆኗን ተመልክቻለሁ። ቁም ነገሩ በኢሃፓ ውስጥ የፈለገ አባልም ይሁን አመራር ሐሳቡን በነጻ የመግለጽ መብቱ የተጠበቀ ነውና የሰላም ትግል አቀንቅ ነው በድምጽ የተሸነፉ አባላቱን መልሶ ወደ አመራርነት ያላማመንታት መርጧቸው ነበር። ታዲያ ይሄ አምባገነንነት ወይስ ዲሞክራሲያዊነት? ዲሞክራሲ ማለት የውዳን ሐሳብ የሚስተናበርበት የብዙሃኑ ሐሳብ የሚጸድቅበት። ዲሞክራሲ ማለት ሐሳቡ የተሸነፈበት የማያኮርፍበት፣ ሐሳቡ ያሸነፈ ደግሞ የማይታበይበት መሆኑን የዲሞክራሲ ሀሁ መሆኑ እየታወቀ ሐሳባቸው የተሸነፈባቸው ውስጥ ለውስጥ እንደ ዱባ ተቧድነው መታመስ ሲጀምር ስራ በአግባቡ መከናወን ስለቆመ እንደገና ከመንቅፈቅ በኋላ ልዩ ጉባኤ ተጠርቶ በሮሃ ጥቅምት ሐሳባቸውን በነጻ አቅርበው ያባሉን ውሳኔ ተቀብለው መጓዝ ሲገባቸው ለጉባኤተኛው እድል ሳይሰጡ ቁንጮዎቹ በሌሊት ተነስተው ሲሄዱ የተረፉት አካሎቻቸው በጠዋት ጉባኤ ላይ ተገኝተው ከዛሬ ጀምሮ ከዚህ ድርጅት ጋር አንሰራም ብለው አርማውንና ሰንደቁን ረግጠው ወጡ። ይሄ ነበር በአይን የታየው እንጂ ዛሬ ቮይስ ኦፍ አሜሪካ ላይ ወጥቶ ልዩነታችን እያሱ አስመራ ሄደ አምባገነን አላሰራለን የሚል ማላዘን ስሰማ በሰው ልጅ ያለንን እምነት ክፉኛ ይጎዳል። ከሌ አስመራ ሄደ ማርስ ላይ ወጣ ቢባል የአርባ ዓመት መታገያ ቤትን ያውም ኢሃፓን ለማፍረስ እንዴትስ ይሞከራል? የሚያሳዝነው ውሻ በቀደደው ጅብ ይጮሃል እንዲሉ ጅብ ይገባል እንዲሉ ዛሬ የቮይስ ኦፍ መልእክት ማስተላለፊያ ላይ የተነሱ የድሮ ገራፊዎች መንገዱን አግኝተው በቃለ መልሱ ላይ የያዙትን መተቸት ሳይሆን አጥንታቸው ውስጥ ያለውን ኃጢአት የተፈቀላቸው ይመስል የሃፓን መዘርጠት ተያይዘውታል። ቃለ ምልልሱን የሰማ ጓደኛዬ እዚሁ አዲስ አበባ ተገናኝተን ስንጫወት በዚያው ዙሪያ እንዴት አየኸው ስለው እንደ መሰረተ ትምህርት መማሪያ አለኝ። ምኑን ስለው አበበ በሶ በላ ጫላ ጩቤ ጨበጠ እከሌ አስመራ ሄደ ካረፍተ ነገር ባልዘለል የወሬ ቋጥሮ ኢሃፓን ያላት ፍቶ ለመጥፋት ከሰውየው አይጠበቅም ብሎ አዝናናኝ። ስመት ተሳስፈልግም እንጂ ያቶ መርሻን ግግር ከተባለ ትክክል አዎ ማለት ያቀርም። ዋና ቁም ነገር ዛሬ ህይወት ያላቸው ድርጅቶች ሆኑ ነገ የሚፈጠሩ ከያፓ ጽናትን ሀገር ወዳድነትን ኢትዮጵያዊነትን እንዲቀስሙ በሌላው ግን ደግሞ ራሱ ያወጣውን ህግ መጣስ ከመጣ ደግሞ አጉል መከስከስ እንደሚያስከትል መማር አለባቸው ላሉ። ያፓ ያንድ ሰው ብቻ የሚይዘው የካዝና ቁልፍ ሳይሆን በህገ ደንቡ የሚከፈት የሚዘጋ የመሰዋት ቤት ነው። ያፓ ለኢትዮጵያ ለጻነት የተከፈለ የደም ዋጋ ነው። ያፓ ለኢትዮጵያ ህዝብ ለጻነት የሚከፈል የደም ግብር እንጂ ባሉባልታ የሚፈርስ ያሪኮ አይሆንም። ቸሪክ ተመን አንጀኝነት ይወገድ የውስጥ ህግ ይከበር የሙሴ ጽላትን ለመሸጥ ያቆበቀቦን ወያኔ ተተባበረ ክንድ እንደምስሰው።
ጤና ይስጥልኝ እንደምን ሰነበታችሁ አድማጮቻችን። በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የዜና ዘገባ ዝግጅታችን እነሆ። በቅድሚያ ግን ዋና ዋናዎቹ የወያኔ ክንፍ የሆነው በአዲና ባላት በህዝብ ቆጠራው ውጤት የተጠነሰሰው ቁጣቸው ስለ ተቀማጥቅም በወጣው ረቂቅ ህግ የገነፈለባቸው መሆኑ ተዘገበ። በአማራው ላይ እየተለየ የተወሰደው እርምጃ ፖለቲካዊ ነው ማለታቸውም ታውቋል። የወያኔው ተወካዮች ምክር ቤት አባላት እርስ በርስ ተጣሉ፣ በሰማታት ስም እየተለመኑ ስብሰባ ጥለው ወጡ። መለስ ዜናዊ ስልጣኔን እለቃለሁ በማለቱ በቡድን አባላቱ መካከል ፍትጊያ ተነሳ። ስልጣኔን እለቃለሁ ከተለመደው የማደናገሪያ ስልቱ ነው ሲሉም ታዛቢዎች ተቹ። ስዩም መስፍን እጩ ይሁን በሚለው ሐሳብ ላይ አርካበ ቁባይ ከፍተኛ ተቃውሞ አሰምቷል። በመስከረም ወር ይለይለታልም ተብሏል። የራብተኛው ቁጥር 10 ሚሊዮን ደርሶ ወያኔ የእርዳታ እህል እንዳይገባ ከለከለ የሚሉትና ሌሎችም ይገኙበታል። ወደ ዝርዝሩ። በወያኔው ቡድን ውስጥ የተጀመረው ትርምስ ውስጡን እየተፋፋመና እየጋመ መጥቶ በአደባባይ መሞሻላለቅ መጀመራቸው ታወቀ። ባለፈው ሳምንት ውስጥ በተወካዮች ምክር ቤት የወያኔ አባላት ባነሱ ጥያቄ ላይ ሳይስማሙ በመቅረታቸው ለ17 ዓመታት ታይቶና ተሰምቶ በማይታወቅ ሁኔታ ስብሰባ ረግጠው እስከ መውጣት መድረሳቸውንም የደረሰን ዘገባ ገልጿል። በቅርቡ የባለስልጣናትን ተቀማጥቅም የሚመለከት የህግ ረቂቅ ከወያኔ የሚኒስትሮች ምክር ቤት ጸድቆ ለወያኔው ፓርላማ የህግ ጉዳይ ቋሚ ኮሚቴና ለማህበራዊ ጉዳይ ቋሚ ኮሚቴ ተመራ ከመሆኑም በላይ የወያኔ ሰዎች እንዲወያዩ ቢደረግም ያለ ስምምነት መጠናቀቁና ስብሰባውን ረግጦ እስከመውጣት ደርሰው በረቂቅ ህጉ ላይ ያላቸውን ተቃውሞ ማሰማታቸውን ይኸው የደረሰን ዘገባ ገልጿል። በህግ ጉዳይ ቋሚ ኮሚቴው ሰብሳቢ የወያኔው አቀንቃኝና ካድሬ አስመላሽና በማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ አዜብ መስፍን የሚመራ ስብሰባ በወያኔ ፓርላማ አዳራሽ ውስጥ የተደረገ ሲሆን በዚህ ስብሰባ ላይ የባለስልጣናትን ተቀማጥቅም የሚያስጠብቅ የህግ ረቂቅ ዙሪያ ላይ መነጋገራቸውና የተሰናበተ ተመራጭ የሶስት ወር ደሞዝ እንዲከፈለው ብቻ የሚፈቅድ ነው በሚለው ላይ አባላቱ ከፍተኛ ተቃውሞ ያሰሙ ሲሆን በተለይ የባዕዴን ካድሬዎች የሆኑ የምክር ቤት አባላት እስከዛሬ ድረስ በእኛ ትከሻ ስትጠቀሙ ቆይታችሁ ለራሳችሁ ሲሆን ዘላቂ ተጠቃሚ የሚያደርጋችሁን ህግ ስታወጡ እኛን ከህዝብ ጋር ስታጋጩ ኖራችሁ ዛሬ እጃችሁን አጣጥፋችሁ ተቀመጡ ሙልጫችሁን ቅሩ ማለታችሁ በእጅጉ የሚያሳዝን ከመሆኑም በላይ በእኛ ላይ ደባ እየተፈጸመብን ነው ማለት ኃይለ ቃል እየተናገሩና የመሰብሰቢያ አዳራሹን በቡድን በቡድን ሆነው ጥለው መውጣታቸውን ዘገባው አስረድቷል። የዕለቱ ስብሰባ መሪ የወያኔው መሪ መለስ ዜናዊ ሚስታዜም መስፍን ከመቀመጫዋ ተነስታ እየለመነች ወደ አዳራሹ እንዲመለሱ ብትማጸንም አንቺ በባልሽ በኩል አስፈላጊው ጥቅም የተሟላልሽና የተስተካከለልሽ ስለሆነ ሊሰማሽ አይችልም። እኛ ግን ከህዝብ ጋር ተጣልተን ተጋጭተን ባለንበት በዚህ ወቅት ያለምንም አስተማማኝ ጥቅም ወደ መጣችሁበት ተመለሱ ማለት ራሳችሁን አጥፉ እንደማለት ይቆጠራል እያሉ በዚያው ሳይመለሱ ወጥተው እንደሄዱ ከደረሰን ዘገባ ለመረዳት ተችሏል። የህግ ጉዳይ ቋሚ ኮሚቴ ሰብሳቢ አይነሰውሩ የወያኔ ሰው አስመላሽ በበኩሉ ይዛሬ ተቀምጠን እየተነጋገርንበት ላለነው ቀን ያበቁን ሰማዕታት በከፈሉት መስዋዕትነት ነው። ስለዚህ ለሰማዕታት ይሁንባችሁ ተመለሱና እንምከር እያለ ቢወተውትም እያሾፉበትና እያላገጡበት የስብሰባ አዳራሹን ሁሉም ጥለው በመውጣታቸው ድንጋጤ ውስጥ የገቡት ሁለቱ የወያኔ ካድሬዎች ለበረከት ለመለስ ዜናዊ ወዲያውኑ ሪፖርት ያደረጉ ሲሆን እነመለስም በዚያው ዕለት ምሽት በሚኖሩበት ህንጻ ላይ ሁሉም ተሰብስበው ግምገማ እንዲደረግና ድርጊቱን የፈጸሙት የስም ዝርዝራቸው እንዲገለጽልን በማለት ትዕዛዝ መስጠታቸውን ዘገባው ጨምሮ አስረድቷል።
ምንም እንኳን መለስ ዜናዊና በረከት ሰሞን ድርጊቱን የፈጸሙትን የባዕድን ሰዎች ማንነት ለማጥራት ምሽት ላይ ስብሰባ ይደረግ ብለው ትዕዛዝ ቢሰጡም የወያኔ ምክር ቤት አባላት የሆኑትና በሆነው መቀየማቸውን ፊት ለፊት ገልጸው የነበሩት ካድሬዎች ያላንዳች ፍራት አንሰበሰብን በሚል የጸና አቋም በመያዛቸው ስብሰባውን ማካሄድ ሳይቻል ቀርቷል ያለው ዘገባ በምክር ቤቱ አባሎች ድርጊት የተደናገጡት እነ መለስ ዜናዊ የደህንነት ኃይሎችን አሰማርተው ክትትል እንዲደረግባቸው ባዘዙት መሰረት ተፈጻሚ መሆኑን አስረድተዋል። በደህንነት ኃይሎች ስውር ክትትል እየተደረገባቸው የሚገኙት የወያኔ ምክር ቤት አባላት የሆኑት የባዕድን ሰዎች ይህ ዘገባ እስከተገኘበት ጊዜ ድረስ ሐሳባቸውን አለመቀየራቸውን ለማወቅ ተችሏል። አንዱን የውስጥ ችግር ሳይፈቱት ሌላ ችግር አረንቋ ውስጥ ተዘፈቅ እድል የሆነበት የወያኔ ቡድን ለወያኔ ጠቅላይ ሚኒስትሩ፣ ለምክትል ጠቅላይ ሚኒስትሩ፣ ለፕሬዝዳንቱና ለጠቅላይ ፍርድ ቤት ከፍተኛ ሹማምንት ሙሉ ጥቅማ ጥቅም የሚያሰጥና ለሚኒስትሮችና ለምክትል ሚኒስትሮች የተሻለ ጥቅም እንዲሰጥ የሚያስችል ሕግ አዘጋጅቶ ለራሳቸው ምቾት ተጨንቀው ቅድመ ዝግጅት ሲያደርጉ የተቀረውን የምክር ቤት አባላት የሹመት ጊዜያቸው አብቅቶ ሲበተኑ የሶስት ወር ደሞዝ ይከፈላቸው ብሎ ማለትና ይህም እንደ ጥቅማ ጥቅም ይቆጠራል መባሉ ሌላ ጉሽሚያ እንዲፈጠር አስችሏል። በዚህ የተነሳ ከፍተኛ ውዝግብ ውስጥ ያሉት የወያኔ የምክር ቤት አባላት እርስ በርስ የጎሪጥ እየተያዩ ከመሆኑም በላይ በተለይ ሌሎች የወያኔ የምክር ቤት አባላት ላይ ጥርጣሬ እንዲያድርባቸው ክፍፍል እንዲፈጠር ለማድረግ ከወዲሁ ከፖለቲካ ጋር አያይዘው የተንኮል ቅስቀሳ እያደረጉባቸው ነው። ግንቦት ሰባት ከተባለው ድርጅት ጋር በተያያዘ ውስጣዊ ግንኙነት ማድረጋቸው ተደርሶበታል። ለዚህም ነው ይህንን ረቂቅ ሕግና ሌሎችን ሊቀበሉ የማይፈልጉት የሚለውን ባዶ የወንጀላ ታርጋ አዘጋጅተው መስዋዕትነት ከፍለው ለዚህ ያበቁንን ሰማዕቶቻችን ንቀው ውስጥ ውስጡን ከፍተኛ ቅስቀሳ ጀምረዋል በሚል ሽፋን ጀቡ ነው እነበረከ ሰሞን በባዕድን ምክር ቤት አባሎች ላይ ጥብቅ ክትትል እንዲደረግ በማዘዛቸው በየሄዱበት ወከባው ተስፋፍቶ መቀጠሉን ዘገባው አብራርቷል።
ይህ በእንዲህ እንዳለ በ1999 ዓመተ ምህረት በተደረገው አገር አቀፍ የህዝብና ቤቶች ቆጠራ ላይ የሁለት ክልሎች የህዝብ ብዛት ቁጥር ተጭበርብሯል በሚል የወያኔ ምክር ቤት አባላት ቅሬታ ቢያቀርቡም ጥያቄያቸው ተቀባይነት ሳያገኝ መቅረቱ ታውቋል። የህዝብና የቤቶች ቆጠራ ውጤት ለአንድ ዓመት ከስድስት ወር በላይ ሳይገለጽ በሚስጥር ተይዞ የነበረ ሲሆን በቅርቡ ይፋ ሲሆን ከፍተኛ ድንጋጤ መፍጠሩን ቀደም ሲል መዘገቡ አይዘነጋም። የአማራና የአዲስ አበባ ህዝብ ቁጥር መጭበርበሩን በማረጋገጥ በአስቸኳይ እንዲጣራ በሚል የወያኔ ፓርላማ አባላት ቅሬታ ቢያቀርቡም ቅሬታቸው ወደ ጎን ተገፍቶ ውድቅ በመደረጉ የባዕዴን አባላትና ተቃዋሚዎች ሰሚ አላገኙም። በተለይም የወያኔ ዋነኛ ክንፍ የሆነው የባዕዴን አባላት ጥያቄው ውድቅ በመሆኑና በቅርቡም የጥቅማ ጥቅም ጉዳይ ላይ ስምምነት ላይ ሳይደርሱ መቅረታቸው በእነ መለስ ዜናዊ ጥርስ የተነከሰባቸው መሆኑን በመረዳታቸው ተቃውሟቸውን አጠናክረው እያሰሙ ከመሆኑም በላይ ይህ ውሳኔ ፖለቲካዊ ነው ሲሉ በይፋ መናገር መጀመራቸውም ታውቋል። የባዕዴን አባላት ከወያኔ ቡድን ጋር ጥርስ መነካከሳቸው በሁለቱም ወገን ከቀን ወደ ቀን ችግሮቹ እየተባባሱና እየጦዙ በመሄድ ላይ ስለሆኑ በዚህ ምክንያት የተደናገጡ አንዳንድ የወያኔ ባለስልጣናት በሚስጥር ሽምግልና እንደያዙም ዘገባው ገልጿል። የፖለቲካ ውሳኔ በአማራው ህዝብ ላይ ተሰጥቷል እያሉ ከፍተኛ ተቃውሞ እያሰሙ ያሉት የባዕዴን ካድሬዎች ከወያኔ የተለያዩ ምስጢራዊ ጥቃቶች እየተሰነዘረባቸው መሆኑንና በይፋና በአደባባይ መግለጽ መጀመራቸው የወያኔ እኩይ ገበና አጋልጧል። ያለ አንዳች ስራ እንደ ዕቃ ተጎልተው የሚውሉትና የአማራን ህዝብ በስሙ እየነገዱ የሚያተርፉበት ለጠባቡ የወያኔ ቡድን አባላት አሳልፈው የሰጡት እነ አዲሱ ለገሰና ካድሬዎቻቸው አሁን እየፈጸሙ ላሉት በአባሎቻቸውና በጦር አለቆች ላይ የሚደርሰውን ግፍ እያዩ እንዳላዩ ሆኖ መከመታቸው ይበልጥ የሚያበሳጭ ነው የሚሉት አመሻሹ ላይ ሆድ የባሳቸው ካድሬዎችና አባላት እያወገዟቸው መሆኑንም ለማወቅ ተችሏል።
መለሰ ዜናዊና በርከሰሙን ባለባቸው ስጋት የተነሳ በተለይ በአዴል ላይ የጀመሩትን የምንጠራ ዘመቻ ከየጦሩ ክፍልና የሲቪል ተቋማቱ ያለምንም ምክንያት አፍሰው ያሰሯቸው ከመሆኑም በላይ አንዳንዶችን የት እንዳሰሯቸው እንኳን ሳይታወቅ በተሰቦቻቸው በፍለጋ የተንከራተቱ መሆኑን የገለጸው ዘገባ በዚህ ሁሉ ጥቃት የህሊና ቢሱ አዲሱ ለገሰና ተከታዮቹ እጅ እንዳለበት ሊታወቅ ይገባል ያሉትን ግፉዋን ጠቅሶ አስረድቷል። የወያኔው መለስ ዜናዊ በውስጣቸው መመሰቃቀል እጅግ ስላስቸገረው ስልጣን ለመልቀቅ ዝግጁ መሆኑን ሰሞኑን መናገሩ አመሉን ለሚያውቀው ማስፈራራት ጀመረ ከሚል የቧልት መልስ ያተረፈው ነገር አለመኖር ታውቋል። ሰሞኑን የወያኔው መሪ በውስጣቸው ያለው መመሰቃቀል እጅግ ስላስቸገረው ስልጣን ለመልቀቅ ዝግጁ መሆኑን በተናገረበት ወቅት እድሜ ልኬን ለተዋጋውበት ድርጅት እንድለቅ የሚያስገድደኝ የጋራ ስምምነት ላይ እንደርሳለን ብዬ ተስፋ አድርጋለሁ በማለት ተክሶ የጠቅላይ ሚኒስትርነቱን ስልጣንና የፓርቲው ሊቀመንበርነት ለመልቀቅና በሙሉ በረሃብ አልቀመሱ ሰዎች መተካት እንደሚኖርበት እየተከራከረ መሆኑን ከንግግሩ ለመረዳት ተችሏል። ከበረሃ የመጡ አዛውንቶች ጭምር ከስልጣናቸው ወርደው በአዳዲስ ካድሬዎች መተካት እንዳለበት የገለጸው መለስ ዜናዊ ቡድኑ አልለቅም ቢል እንኳን በራሱ ጊዜ ከስልጣንና ከፓርቲው እንደሚለቅ መወሰኑን ገልጧል። ይሁን እንጂ በህዝብም በሀገርም ላይ ለ18 ዓመታት ስውርና ግልጽ ግፍ ሲፈጽም የቆየው አረመኔው መለስ ዜናዊ የራሴ ናቸው የሚላቸውን አዳዲስ ካድሬዎች ልጆቹን ማለት ነው ተክቶ በውስጣቸው እርስ በርስ እንደ አዲስ አድርጎ ካዋቀረ በኋላ ስልጣን ሊለቅ ማሰቡ ራሱንም ሌሎችንም ለማዳን ስለሚያደርግ መሆኑን አስተያየት ሰጪዎች ይስማሙበታል። ይህ በተሰማ በማግስቱ መለስ ዜናዊ ለፋይናንሻል ታይምስ የሰጠው ቃለ ምልልስ ላይ ከፓርቲም ለቃል ያለውን አባባል በፍጥነት እንዲያስተባብል ከድርጅቱ በተሰጠው ማስገደጃ መሰረት ለጋዜጠኞች መግለጫ መስጠቱን ታውቋል። ስልጣን ለቃሉ ያለ ሲወተውት የነበረው መለስ ዜናዊ መልሶ እስከሞት ድረስ ፓርቲን አልለቅም ብሏል። አንድ ጊዜ ስልጣን በቃኝ፣ ሌላ ጊዜ ፓርቲ ያስገደደኝ፣ ደግሞ ሌላ ቀን ፓርቲን ቢሆን ለቃለው፣ ሌላ ጊዜ ደግሞ አልለቅም አልተውም የሚለውና የሚዘባርቀው መለስ ዜናዊ በአባላቱ መካከል ከጊዜ ወደ ጊዜ እየተጠናከረ በመጣው ልዩነት መስፋት የሚናገረውን የሚያደርገውን እስከሚያጣበት ደረጃ አድርሶታል ሲሉ ለወያኔ ድርጅት ቅርብት ያላቸው ምንጮች ተናግረዋል።
በወያኔ ቡድን አባላት ይህ ጥያቄ ቀርቦ በውይይት ላይ የሚገኝ ሲሆን በመጪው መስከረም ወር መጀመሪያ ላይ በሚደረገው የወያኔዎች ጠቅላላ ጉባኤ በሚካሄድበት ወቅት ውሳኔ ይሰጣል ተብሎ ሲገመት፣ አሁን የተከሰተው ውስጣዊ ፍትጊያም በድርጅታዊ ጉባኤ ወቅት ልባት ያገኛል ተብሏል። በተለይ የወያኔው የውጭ ጉዳይ ሚኒስትር ስዩም መስፍን የመለስ ዜናዊን ቦታ ይተካ የሚለው የጥቂት የዋሃን ግምትና አስተያየት ውዝግብ አስነስቶ እንደነበርም መረጃው ይጠቁማል። በዚህ ጥቆማ ላይ ተቃውሞውን የቀረበው አንዱ አርካበ ቁባይ ሲሆን እርሱም በውጪ ፖሊሲውንና ዲፕሎማሲውን ያጓደለ ሰው ለዚህ ቦታ ብቁ ሊሆን አይችልም ብሏል። በረከት ስምኦንና መለስ ዜናዊ በበኩላቸው ልምድ ያለው ከእርሱ የተሻለ ሰው ለጊዜው የለም፣ ለጊዜው ለአንድ ምርጫ ቦታውን የያዘውና ይምራ በማለት የማስመሰያ ድራማቸውን ሚዛን ደፊ እንዲሆን ሲጣጣሩ ተስተውሏል። ያፍላፊ እስከሚሰነዘር ደረጃ አድርሷቸው በነበረው በዚሁ ውይይት ላይ አርካበ ቁባይና በረከት ሳይግባቡ በመዘላለፍና በመነቃቀፍ ጊዜ ማጥፋታቸውን በወያኔው ስር እየተደደ ለመጣው ችግር ማሳያ መሆኑን የሚናገሩ አልታጡም። የተጀመረውና ማብቂያው የት እንዲሆን ለመገመት የሚያዳግተው የወያኔ ቁርቋሶና እርስ በርስ አለመግባባት በመስከረም ወር በሚደረገው የወያኔ ጉባኤ ላይ ጎልቶ ይወጣል ተብሎም ይገመታል። ስልጣን እለቃለሁ የሚለው መለስ ዜናዊ ቦታውን ማን እንደሚተካው ሳይሆን የሚያሳስበው በእርግጥ ስልጣን ለመልቀቅ ሳይሆን የተለመደ የማዘናጊያ ስልቱን ለመጠቀም ሲል የተናገረው መሆኑ ታውቆ የእርሱንና የቡድኑን ከስልጣን መነሳት ወይም ማስወገድ የሚቻለው በህዝብ የተባበረና የተጠናከረ ክንድ እንዲሁም በተቃውሞ ኃይላት ሁለገብ ትግል መሆኑን በመገንዘብ ለትግሉ መጠናከር ተገቢውን ሁሉ ማድረግ ያስፈልጋል ሲሉ አንዳንድ ምሁራን መናገራቸው በዘገባው ተመልክቷል። ዛሬ ስልጣን እለቃለሁ የሚለው የወያኔው መሪ መለስ ዜናዊ ከ400 በላይ ዜጎችን በግፍ አስገድሎ በአንድ ጉድጓድ ውስጥ እንዲቀበሩ ያስደረገ የአኝዋቅ፣ የወተር፣ የበደኖ፣ የአርባ ጉጎ በሌላ የግፍ ተግባሩን በንጹሃን ዜጎች ላይ እንዲደርስ ካደረገ በኋላ እንኳ በ1997 ዓ.ም በመቶዎች የሚቆጠሩ ሰላማዊ ዜጎች ላይ ግድያ እንዲፈጸም ትእዛዝ የሰጠ፣ የመራ፣ ያስተባበረ በሽዎች የሚቆጠሩ እንዲታሰሩ እንዲሰደዱ ያደረገ ያውሬ ምግባር ያለው ሰው ራሱን ከተጠያቂነት ለማዳን ሲል ከስልጣን ለቀቀው ቢል በግፍ የፈሰሰ ንጹህ እንደም ሊፋረደው እንደሚችልና መቼም ሆነ መች ህግ እንደማያመልጥ ሊታወቅ እንደሚገባ በብዙዎች ዘንድ ይታመናል። ፓርቲ የማይለቀኝ ከሆነ እንኳን በራሴ ጊዜ ከፓርቲው ለቀቃለሁ እያሉ መደንፋትና ጉራ መቸርቸርን ስራዬ ብሎ ያዘው መለስ ዜናዊ የተፋው ምራቅ ለመናስ በሞኖፖል በተቆጣጠረው ቴሌቪዥን በሰጠው ጋዜጣዊ መግለጫ ደግሞ 6 ክንት መሬት እስከምንተራስ ድረስ ፓርቲን አለቅም በማለት ሲናገር ተደምጧል። በስልጣን ላይ በቆየበት አመት ሁሉ ብቅ ይያሉ ስልጣን ልቀቅ ነው ማለትና ቤተ መንግስቱን በሶስት ዙር የተጠናከረ ቀልብ ወታደር እንዲጠበቅ ማድረግ ማንን ለማዘናጋት ሲባል እንደሚባል አይገባልም የሚሉ አስተያየት ሰጪዎች መኖራቸውንም የደረሰን ዘገባ አስረድቷል።
በሌላ በኩል በአገሪቱ ውስጥ በተከሰተው የረሃብ አደጋ ህይወታቸው አጠያቂ ሁኔታ ላይ የሚገኙ ወገኖች የርዳታ ህል እንዳያገኙ ለጋሾች እርዳታቸውን ወደ አገር ውስጥ እንዳያስገቡ መከልከላቸው ታወቀ። ከ10 ሚሊዮን በላይ ህዝብ በከፋ የረሃብ አደጋ ተጋርጦበት ያለ የዓለም የምግብ ፕሮግራም የርዳታ ህል በጅቡቲ በኩል እንዲደርስና በአስቸኳይ ለተራቡ ወገኖች እንዲደርስ ቢልም የወያኔ ቡድን ግን ለረሃብተኛው የሚሆን እህል ሳይሆን ማዳበሪያ እንዲጓጓዝ ቅድሚያ በመስጠቱ የደረቅ ጭነት ተሽከርካሪዎች እህሉን ትተው ማዳበሪያውን እየጫኑ እንደሚገኙ ከዘገባው ለመረዳት ተችሏል። እነዚህ መኪኖች የርዳታውን እህል እንዳይጭኑ መመሪያ ተሰጥቷቸው ከጅቡቲ ወደብ የማዳበሪያ ጭነት እየጫኑ እንዲያጓጉዙ መደረጉንና ይህን በማያደርጉ የጭነት መኪኖች ባለንብረቶች ላይ እርምጃ በመውሰድ ለስራትም እንደሚበቁ የተጠበቀ መስፈራሪያ ተሰጥቷቸዋል። ህዝብ በረሃብ አለንጋ እየተገረፈ ባለበት ወቅት ከምስኪኑ አርሶ አደር ላይ ትርፍ ለማጋበስ ሲባል የማዳበሪያ ሽያጭ ላይ ማተኮሩ የውያኔዎችን ገንዘብ ከሰው ህይወት እንደሚበልጥበት ያረጋገጠ አጋጣሚ ነው ሲሉ ተቾች መናገራቸው ተዘግቧል። ህዝብ በረሃብ እየተቆላና ያለቀ ባለበት ባሁን ወቅት በርካሽ ዋጋ እየገዙ በገበሬው ላይ በውድ ዋጋ የሚሸጡት የበሰበሰ ማዳበሪያ ወደ አገር ውስጥ እንዲገባ የሚያደርጉት የውያኔ ቡድን ባለስልጣናት የራሳቸውን ስተት ወደ ሌላው እንዲላከክ በመፈለጋቸው ያለምንም ይሉኝታና ህፍረት ሲለጥፉ መደመጣቸው አሳፋሪ መሆኑን የገለጸው ዘገባ በራብተኞች ስም የመጣው የርዳታ ስንዴ ባሁን ወቅት ወደብ ላይ እየተበላሸ መሆኑን ያለም ምግብ ፕሮግራም ምንጮች አጋልጠዋል። ወያኔ ግን የለጋሽ ወገኖች የፈጠሩት ችግር ነው በማለት መናገሩ ትዝብት ላይ ጥሎታል። ቅድሚያ የዜጎችን ህይወት መታደግ የሚገባ መሆኑ አያጠያይቅም የሚለው ዘገባ ስግብግብ ባህሪያቸው ስለበለጠባቸው ከራብተኛው ህይወት የግል ንግዳቸው በልጦባቸው በሚሊዮኖች ህይወት ላይ ሲያላግጡ መስተዋሉ አሳዛኝ አድርጎታል። በሌላ ተመሳሳይ ዜና ህዝብ በረሃብ እየተገረፈ አገሪቱ ወያኔ አመጣሽ በሆነ ኢኮኖሚው ድቀት ውስጥ ተዘፍቃ በመትገኝበት ባሁን ወቅት የወያኔ ባለስልጣናት ህዝብንና ሀገርን ወደ መቀመቅ እየከተቱት ለራሳቸው በአብዛኛው ያሰባሰቡ ከመሆኑም የገለጸው ዘገባ በተለይ የወያኔ መሪ መለስ ዜናዊ ሚስት አዜብ መስፍን እየሰራች ያለችው ስራ እጅግ አስገራሚና አሳዛኝ መሆኑ የደረሰን ዘገባ ገልጧል። በሀገር ውስጥ የዶላር እጥረት በማጋጠሙ የንግዱ ማህበረሰብ እንቅስቃሴ እግር ከወርች ታስሮ ባለበት ወቅት እንደፈለገች በመረጠችውና ያዋጣኛል ባለችው ንግድ ስራ ላይ ያለምንም ፍቃድ እየገባች እንደምትንቦራጭቅበት የገለጸው ዘገባ በጥቁር ገበያ ንግድ ተሰማርታ ከፍተኛ ገንዘብ እያሸሸች መሆኑን አስረድቷል። እንደ ተዋናይ ጥቁር መነጽር አድርጋ ተፈለገችበት ስፍራ ዘው ብላ የምትገባው አዜብ መስፍን ነጋዴዎች በወደብ ላይ ስለደረሰላቸው ዕቃ የሚከፍሉት የውጭ ምንዛሪ አጥተው ባሉበት ወቅት ረብጣ ዶላር ወደ ውጭ አገር እያሸሸ መሆኑ ተደርሶበታል። አገር በረሃብ እያለቀ በኢኮኖሚ ድቀት ሽባ ይሆናል። ወያኔዎች ግን ከህዝብ ጉሮሮ እየነጠቁ አንጡራ ሀብት ማሸሽ መጀመራቸው በርግጥም የዛሬ ድርጊታቸው ሳይሆን የቆየና የነበረ ነው ሲሉ መዘረፍና መነጠቅ ከጀመሩ መቆየታቸው መሆኑን ያስታውቃል ይላል የዜና ዘገባ ትንታኔያችን በዚህ ይቋጫል።
እኛም ለዛሬ ያለንን ዝግጅት በዚሁ እናጠናቅቃለን። በሚቀጥለው ሳምንት በተመሳሳይ ሰዓት በሌላ ዝግጅት እስከምንገናኝ መልካም ሳምንት ደና ቆዩን። Lord of the world, God of the world.